ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ አርብ ህዳር 12 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ህዝብና ሀገርን ለመታደግ በቁርጠኝነት እንነሳ በሚል ርዕስ የቀረበውን የህብረትና የትግል ጥሪ በማስከተል እናቀርባለን። በየሳምንቱ አርብ ካድማጮች የደረሱንን ደብዳቤዎች ምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ሐሙስ ህዳር 11 ቀን በአፋር አሚባራ ወረዳ በአፋርና በኦሮሞ ብሔረሰቦች መካከል በተደረገ ግጭት የሁለት ሰዎች ህይወት አልፏል። አንደኛው ህይወቱ ያለፈው በግጭቱ ውስጥ ሲሆን ሁለተኛውና ሁሴን አባ አባ የተባለው የ21 ዓመት ወጣት የተገደለው በቦታው በነበሩ የመከላከያ ሰራዊት አባላት ነው ተብሏል። በዚህ ምክንያት አርብ ያዋሽ መንገድ ከመሰጋቱ በላይ የወጣቱ መገደል ያስቆጣቸው ዘገዮች የመከላከያ ሰራዊት መኪኖችን ማቃጠራቸውን የአይን እማኞች ተናግረዋል። በምዕራብ ጎጃም በመተገኘው የደንበጫ ከተማ ሚኖሩ የሁለተኛ ደረጃ መሰናዶ ተማሪዎች በተለያዩ ሀገሪቱ ክፍሎች በተለይ በአማራው ላይ እየተካሄደ ያለው ጥቃት ያሳሰባቸው መሆኑን በመግለጽ የተቃውሞ ሰልፍ ያካሄዱ መሆናቸው ታውቋል። ተማሪዎቹ የታሰሩ ወንድሞቻችን ይፈቱ በማለት ወደ ፖሊስ ጣቢያ ባመሩበት ወቅት ፖሊሶች ተኩስ ከፍተው የተወሰኑ ተማሪዎችን አቁስለዋል ተብሏል። በተያያዘ ዜና የምዕራብ ጎንደር ደንቢያ ወረዳ ጫሂት በተባለች ስፍራ ሐሙስ ዳር 11 ቀን ከተለያዩ አካባቢዎች የመጡ የፋኖ አባላት ውይይት ለማካሄድ ዝግጅት በሚያደርጉበት ወቅት የአካባቢው የወረዳ አስተዳዳሪዎችና የባዕዴን አሪፓ ባለስልጣኖች በትዕዛዝ ስብሰባው እንዲበተን በማድረጋቸው ከፍተኛ ቁጣ ቀስቅሷል። አማራው በየቦታው በወያኔ ሰርጎ ገቦች እየታፈነና እየተሰቃየ ባለበት በዜጎች ላይ የሚደረገውን ጥቃት ለመከላከል የሚንቀሳቀሱ ዜጎችን ለማፈን መሞከራቸው አሁንም የወያኔ ተላላኪነታቸውን ያሳያል በማለት ወገኖች ድምጻቸውን በማሰማት ላይ ናቸው። ሰኔ 15 ቀን 2011 በባህር ዳርና አዲስ አበባ ከተፈጠረው ሁኔታ ጋር ተያይዞ 13 ሰዎች ክስ የተመሰረተባቸው መሆኑ ታወቀ። ከተከሰሱት መካከል ያብን የውጭ ጉዳይ ኃላፊ ክርስቲያን ተስፋዬ የሚገኝበት ሲሆን የተመሰረተባቸው ክስም ህገ መንግስቱን በኃይል ለመናድ ተንቀሳቅሰዋል የሚል ነው። ከተከሰሱት መካከል ጀነራል ሳረ መኮንንን ገድሏል የተባለው የአስተራልቃ መሳፍንት በደረሰበት ጉዳት የተነሳ ችሎቱ የሚጠይቀው ምላሽ በንግግርም ይሁን በጽሑፍ ለመመለስ አለመቻሉ ተስተውሏል። በተከሳሾች ላይ የተመሰረተው ክስ ማስረጃ የሌለው የፈጠራ ክስ ነው የሚል ወገኖች በጠራራ ፀሐይ በርካታ ዜጎችን ባሰቃቂ ሁኔታ የገደሉ ክፍሎች ወደ ፍርድ ሳይቀርቡ በእነዚህ ላይ ትኩረት ተሰጥቶ ቲያትር መስራት ፍትህ እንደሌለ ያሳያል ብለዋል። ኢህአዴግ የተሰኘው የወያኔ ጭምብል ሐሙስ ህዳር 11 ቀን የምክር ቤት ስብሰባውን ያደረገ መሆኑ ሲታወቅ ማምሻውን በሰጠው መግለጫ ምክር ቤቱ የውህዱን ፓርቲ ፕሮግራምና ህገ ደንብ ሙሉ በሙሉ ድምጽ ያጸደቀ መሆኑን አሳውቋል። የኢህአዴግ ምክር ቤት አባላት ቁጥር 180 መሆኑ ሲታወቅ የምክር ቤቱ አባል የሆኑ የወያኔው ድርጅት 45 አባላት ያልተገኙ መሆናቸው ቀደም ብሎ ተገልጿል። ይህ በዚህ እንዳለ የሶማሌ ዴሞክራቲክ ፓርቲ ውዱ ፓርቲ ውስጥ የመጠቃለሉ ጉዳይ አጠራጣሪ መሆኑን መረጃዎች ወጥተዋል። የሶማሌ ዴሞክራቲክ ፓርቲ የማዕከላዊ ኮሚቴ ኃላፊ ለዜና ምንጮች በሰጠው መግለጫ የድርጅቱ የስራ አስፈጻሚ ኮሚቴና የማዕከላዊ ኮሚቴ ድርጅቱን ለማፍረስ ህጋዊ መፍት የላቸውም ካለ በኋላ ድርጅቱን ለማፍረስ ብቸኛውና ህጋዊ መብት ያለው አካል ድርጅታዊ ጉባኤ ብቻ ነው ብሏል። ከዚህ በተጨማሪ የፓርቲው አባላት ስለሚደረገው ውህደት ግንዛቤ የሌላቸው ከመሆኑ ባሻገር መብታቸው እንደሚገደብ እየተነገራቸው ነው ተብሏል። የሲዳማን የክልልነት ጥያቄ ለመመለስ የተካሄደው ውሳኔ ህዝብ ከሁለት ቀናት በፊት ቢተረቀቀም ውጤቱ ቅዳሜ ህዳር 13 የሚነገር መሆኑን ምርጫ ቦርድ ገልጿል። ከተመዘገበው ህዝብ ውስጥ ከ90 በመቶ ያላነሰው ድምጽ መስጠቱም ተገልጿል። በመጨረሻም ኢትዮጵያ ባለም አቀፍ ሽብርተኛነት መመዘኛ የ29ኛ ቦታ የያዘች መሆኑን የኢኮኖሚክስ እና የሰላም ማዕከል የተባለው ተቋም ሰሞኑን የጥናት ውጤቱን ይፋ አድርጓል። በዓለም ደረጃ ሽብር ከሚያመሳቸው ሀገሮች መካከል የመጀመሪያዎቹ አራቱ አፍጋኒስታን፣ ኢራቅ፣ ናይጄሪያ እና ሶሪያ ሲሆኑ ከአፍሪካ ደግሞ ናይጄሪያ በአንደኛ ደረጃ፣ ኢትዮጵያ በ12ኛ ተቀምጠዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
ለውዲቶ ለናት ኢትዮጵያ ታጥቄ ጠንክሬ የምትሰዋላት ነኝ እኔስ ላገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ
ህዝብንና ሀገርን ለመታደግ በቁርጠኝነት እንነሳ። ህዝብንና ሀገርን ለመታደግ በቁርጠኝነት እንነሳ። በተለያየ ዘመን በተደረጉ የህዝብ ቆጠራዎች እንደተረጋገጠው ከሰባ ከመቶ በላይ የሚሆነው የኢትዮጵያ ህዝብ ከተለያዩ ብሔረሰቦች የተወለደና የተቀላቀለ ነው። የኔ ብሔረሰብ ትልቅና ብዙ ነው የሚል አስተሳሰብ ያላቸው ግብዝ ፖለቲከኞች ያልታያቸውና ለመንገዘብ የተሳናቸው ሌሎች ብሔር ብሔረሰቦች ባንድ ሲቆሙና ሲሰለፉ ከሁሉም በላይ ብዙ መሆናቸውና እነሱ አናሳ ሆነው እንደሚገኙ አለማሰባቸው ነው። ለሺዎች ዓመታት አብሮ ታሪክ የሰራው ህዝብ አብሮ ስንቱን መከራና ችግር በጋራ ተቋቁሞ ለዘመናት ሊወሩትና አገሩን ሊቀሙት በተለያየ አቅጣጫ የመጡበትን ባዕዳን ኃይላት ባንድነት መክቶ ነጻነቱን ጠብቆ ኢትዮጵያን ታድጎ አቆይቷል። በዘር በቋንቋ ሊከፋፍሉት የመከሩትን አሳፍሮ አንድነቱን ጠብቆ ተጋብቶና ተዋልዶ እዚህ አድርሶናል። የእስልምና ሃይማኖት አባቶች አዋላጆች በአገራቸው መኖር አቀቷቸው ከባህር ማዶ ሲሰደዱ በወቅቱ የነበሩ ክርስቲያን ነገስታት ተቀበለውና አስተናግደው በአገር እንዲኖሩ አድርገዋል። በዚህና በአጠቃላይ አገር እንዳገር በቆየችበት የታሪክ ሂደት ክብርና ምስጋና ለጀግኖች እናቶቻችንና አባቶቻችን ሁላችን ኢትዮጵያውያን እስከ ቅርብ ጊዜ ድረስ የትም አገር ሂደን አንገታችንን ቀና አድርገን በታሪካችን ኮርተን እንድንሄድ በቅተናል። ይሁንና ባሳለፍነው ታሪካዊ ሂደት ውስጥ ከተለያዩ የውጭ ወራሪዎችና ጠላቶቻችን ጋር የተሰለፉና የተባበሩ አገርና ሕዝብን ከርተው ብዙ ጉዳት ያደረሱብን ባንዳዎችና ከሃዲዎችም ነበሩን። በቅርቡ ታሪካችንም ቢሆን ያገርና የሕዝብን ጥቅም አሳልፈው የሰጡ አገራችንና ዳር ድንበራችንን ከጠላቶቻችን ጋር በመተባበር ያስደፈሩ እንደ ወያኔና ጸረ ኢትዮጵያ ጠባብ ብሔረተኞች አሉ። አሁን ደግሞ ከለየላቸው የውጭ ጠላቶቻችን ጋር ተቀናጅተው አገራችንን ለመበታተንና ለማፍረስ ተደራጅተው ቆርጠው ተነስተውብናል። ጥቂቶች ቢሆኑም የተደራጁና በመንግስት ተብየው መዋቅር ጭምር እየታገዙ ከህዝብና አገር የተዘረፈ ሀብትና ከውጭ ጠላቶቻችን በገፍ የተመደበላቸውን ገንዘብ እየተጠቀሙ የተቀነባበረ ዘመቻ ከፍተውብናል። ይህን ያልተገነዘበ ካለ በጥቅም ተደልሎ የገባ ወዶ ገባ ባንዳና ከሃዲ ብቻ ነው። ስለሆነም እኛ እውነተኛ ኢትዮጵያ ልጆች በዘር ቋንቋና ሃይማኖት ሳንገደብ ወይም እነሱ በከለሉልን የክልል አጥር ሳንታጠር አገራችንን ለማዳን እንነሳ። በውህዳን ጫህዮችና ተጽዕኖ ፈጣሪዎች ተገደን በዘውግት በተቀደደልን ቦይ አንፍሰስ። እምቢ ለአገሬ እምቢ ለሕዝቤ ብለን ድምፃችንን እናሰማ። የኛ የብዙሃኑ ዝምታ ለነሱ የልብ ልብ ሰጥቶ እርስ በርስ ሊያጫርሱን የህዝባችንን ኑሮና ህይወት ከምን ጊዜውም በላይ ሲያመሰቃቅሉና ሰላም ረፍት ነስተው ሲያዋክቡት እያየን ዝም ማለትና መፍቀድ የለብንም። ጥቂት ቀጥረኞቻቸውንና ቦዘኔዎችን በአንድ ጎሳ ህዝብ ስም በሌላ ምስኪን ዘጋ ላይ አሰማርተው አሰቃቂ ግድያዎችን እየፈጸሙና ያንንም አሳፋሪና ዘግናኝ ድርጊት በንጹሃን ዜጎችና ምንም ወንጀል በሌላቸው የሌላ ቋንቋ ተናጋሪ ላይም እያደረሱ ይህንኑም እኩይ ድርጊት በቪዲዮና በማህበራዊ ድረገጾች በማሰራጨት የስነ ልቦና ሽብር በመልቀቅ የዘር እና የሃይማኖት ግጭት ለመቆስቆስ የሚያደርጉትን ሩጫና ጥረት በአስቸኳይ ማስቆም አለብን። ዛሬ የህዝቡን ትግል ውጤት ቀምተው በባዕዳን ኃይሎች ሴራ በስልጣን ላይ የተቀመጡት የወያኔ ኢህአዴግን ገዳይና አፋኝ ስርዓት ሊያድኑ የመጡ የነሱ ተወካዮች ናቸው። ከከፍተኛ እርከን እስከ ቀበሌ በተዋረድ ያለው መዋቅሩም ያው የነበረውና በነሱ የሚወዝ የሚዘወረው የወንጀለኞች ጥርቅም የተሰገሰጉበት ነው። ከከፍተኛ እርከን እስከ ቀበሌ በተዋረድ ያለው መዋቅሩም ያው የነበረውና በነሱ የሚዘወረው የወንጀለኞች ጥርቅም የተሰገሰጉበት ነው። አሁን እየሆነ ላለው ግድያና ማፈናቀል ከላይ እስከ ታች ሁሉም እያወቁና እየደገፉት በተቀናጀ መልኩ እያስኬዱት ለመሆናቸው ዋናው መገለጫ የፖሊስና የደህንነት ኃይሎች በተጎጂዎች ኢላማ የተደረጉ ዜጎችን ማዳንና መከላከል ትተው ራሳቸውን ሊከላከሉ የሚሞክሩትን ሲያጠቁና ሲያስሩ ለወንጀለኞች ግን ከለላ ሲሆኑ እንደነበር በበቂ የተጋለጠ የአደባባይ ምስጢር መሆኑ ነው። ከእንግዲህ በኋላም የልብ ልብ እየተሰማቸው ይበልጥ ጉዳት ሊያደርሱና መጠነ ሰፊ ጥቃትም ሊፈጽሙ ስለሚችሉ አገራችንና ሕዝቧንም ለመበታተን ቆርጠው ዘመቻቸውን እንደሚቀጥሉ ተገንዝበን መዘጋጀት አለብን። የወያኔ እኩይ ዘረኛ ቡድንና በነጃዋር የሚመራው ጠባብ ጸረ ኢትዮጵያ ጥምር ኃይል በመቀሌና በሌሎች ድብቅ ቦታዎች መከራውና አቀደው ሥራ ተከፋፍለው እየሰሩ ይገኛሉ። ለዚህም የነግብጽና እንዲሁም የሌሎች የአረብ መንግስታትም ትብብርና ቅንጅት እንዳለበት ሳይታለም የተፈታ ነው። በብዛት እየተዘገበ እንዳለው የቅንጅት በፕሮፓጋንዳ በቅስቀሳና በተለያዩ መንገዶች የሐሰት ወሬዎችን ሳይቀር በማሰራጨት የኢትዮጵያና የኢትዮጵያዊነት መሰረት በሆኑ ተቋማትና ማዕከላት ላይ አፍራሽ ወሬዎችንና አሉታዊ ድርጊቶችን እያካሄዱ ይገኛሉ። ለምሳሌም የኦርቶዶክስ ቤተክርስቲያን ላይና የኢትዮጵያ እስልምና እምነት ተከታዮች ላይ እየተሞከረ ያለው የማጋጨት ሙከራ አሁን ባይሳካላቸው ይበልጥ አጠናክረው ሊቀጥሉ እንደሚችሉ መገመት ተገቢ ነው። በኢትዮጵያዊነታቸው በማይደራደሩ የየትኛውም ብሔረሰብ ህዝብና አባላት ላይ በተቀናጀ መልኩ የመከፋፈል የማዳከም እንቅስቃሴ ያደርጋሉ። በደቡብ ህዝብና ብሔረሰቦች መሃል የወያኔና የጠባቦች ደህንነቶችና ቀጥረኞቻቸው የሚቀሰቀሱት ግጭት እንዲሁም ቅማንትና አማራውን አገውና አማራውን ደም ለማቀባት የሚደረጉት ደባዎች አገር ያወቃቸው ፀሐይ የሞቃቸው ናቸው። ድምጽ ወያኔና ኦኤምኤን የነጃር ሬዲዮና ቴሌቪዥን እንዴት ተቀናጅተው እንደሚሰሩ ጥሩ ምሳሌዎች ናቸው። የነዚህን የአገር ጠላቶች ሴራዎችና ተግባራዊ እንቅስቃሴዎች በውል የተረዳን ወገኖች ለምን እንዲሆነ እኛስ ምን ማድረግ አለብን ብለን ራሳችንን መጠየቅ ግድ ይሆንብናል። በመጀመሪያ ስላለው ተጨባጭ ሁኔታ ግልጽነት ሊኖረን ይገባል። ከዚያም በአገራችንና በህዝቧ ላይ ማን ምን እያደረገ እንደሆነ መረዳት ተገቢ ይሆናል። ወዳጅንና ጠላትንም በትክክል መረዳት ይኖርብናል። ሁከት ፈጣሪ የሆኑት ኃይሎች በጣም ትንሽ ቢሆኑም የተደራጁ ናቸው፣ ሀብትና ገንዘብ አላቸው፣ የመንግስት መዋቅርና ኃይልንም ይጠቀማሉ። እነሱ ሲገድሉ ሲያፈናቅሉ የሚያገዝና የሚያዘናጋ መሪና ካድሬዎች አሏቸው። ኢትዮጵያዊ በሆኑ አገር ወዳድ ኃይሎችና ቡድኖች ላይ ፈጥኖ እርምጃ የሚወስድና የሚያገል አገዛዝ አላቸው። እንደ ኢሃፓ ያሉ ሀቀኛ ተቃዋሚ ኃይሎች ተገልለው አቅማቢስ ተለጣፊ ቡድኖችና አንጃዎች በድጋፍ እንዲንቀሳቀሱ ሆኗል። ለወያኔና ለሥርዓቱ ያልተመቹ መሪዎች በአማራው አካባቢ በሴራ እንዲገደሉና እንዲወገዱ ሆኗል። ሌሎች ደግሞ በተራራ ፀሐይ በርካታ ባንኮች ሲዘርፉ ማንም ሲጠይቃቸው አልታየም። ስለሆነም እኛ ብዙሃንና በኢትዮጵያዊነታችን የማንደራደር ዜጎች ሁሉ አገራችንና ህዝባችንን የሚረዳ ሌላ የውጭ ኃይልም ሆነ አጋዥ ይኖረናል ብለን ሳንዘናጋና ሳናመነታ በራሳችን ብቃትና ችሎታ ላይ ብቻ በመተማመን አገራችንና ህዝባችንን ለመታደግ በቁርጠኝነት መነሳት አለብን። በአመቸንና በሚያዛልቅ መልኩ መደራጀት አለብን። ያልተደራጀ ህዝብ ሁሌም የማንም እኩይ መጫወቻና የጥቃት ሰለባ ይሆናል። ስለዚህ እኛ መላው የአገራችን ህዝብ ሰላም አግኝቶ ከድህነት ከረሃብና ድንቁርና ተላቆ በማንነቱ ኮርቶ በእኩልነትና በነጻነት ተከባብሮና ተፋቅሮ ኢትዮጵያን አገሬ ብሎ እንዲኖር የምንሻ ሁሉ መሰባሰብና መደራጀት አለብን። ለኛ አገር ህዝብ ህዝብም አገር ነውና ሊያጠፉን እያዘናጉ ወደ ቆፈሩልን ገደል ሊጥሉን ለቋመጡ ሁሉ እርም ይሁንባችሁ፣ በቃችሁ ብለን ተደራጅተን እቅዳቸውን ልናመከን እንነሳ። ለሺዎች ዓመታት በደም በስጋና ባጥን ተደበላልቀን ተሳስረንና ተጋምደን አብረን የጋራ የሆነችውን አገራችንን ያቆየንና የገነባን ዜጎች የተለያዩ ጨቋኝ ሥርዓቶችን አብረን ታግለን ክፉና ደጉን አሳልፈን በየጊዜውም ድሎቻችንን በሌሎች እየተነጠቅን እዚህ ደርሰናል። አሁን ግን ነጻነታችንን ብቻ ሳይሆን አገራችንንና ሕዝባችንን ሊበታትኑ ያቆበቆቡ አጥፍቶ ጠፊዎች ከፊታችን ተጋርጠዋል። ዝምታን በመምረጥ አንገታችንን ደፍተን ያዩን ብኩን የውስጥና የውጭ ጠላቶቻችን የደከም ያነስን መስሏቸው ከሆነ ብሽታቸው ነውና ማንነታችንን አሁንም በድጋሚ እንዲያዩን ይሆናል። እኛም የጥንቶቹ ጀግና አባቶቻችን ዝርያዎች መሆናችንን እናሳያቸዋለን። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በየቀያችንና ጎጣችን በሚስጥርና በሚመቸው ዘዴ ሁሉ እንደራጃለን፣ እየተደራጀንም ነው። በየአካባቢው ያሉትን ቡከን የህዝብ ጠራቶች በዘዴ እየለየን በጥንቃቄ በማግለል የራሳችንን የአካባቢ አስተዳደር በህቡዕም ቢሆን እያቋቋም እነሱን መነጠል ይኖርብናል። ከሁሉም በላይ በየአካባቢው እንደ እብድ ውሻ የተለቀቁብን ገዳይ መንጋዎች ትምህርት የሚሆን ራስንና ቤተሰብን አደራጅተንና ሰብሰብ ብለን ለመከላከል በየአካባቢያችን ቅድመ ዝግጅት ማድረግ አለብን። የእርስ በርስ ግንኙነት የማይቋረጥበትን መንገድና ዘዴዎችን ሁሉ ከወዲሁ ማዘጋጀት የጎበዝ አለቆቻችንና የመሪዎቻችን ተግባር ቢሆንም ሁላችንም ምንጊዜም ዝግጁ መሆን አለብን። ሞትን ሞተን አንጠብቅምና አገርን ለመታደግና ክብራችንን ለማስመለስ የቆመ መንግስትም ሆነ በአገር ውስጥ ይህን ከፊታችን የተደቀነውን ያጥፊዎችና የበታኞችን ሴራ መቋቋም የሚችል የተደራጀና የተዘጋጀ ኃይል ገና አልፈጠርንም። ስለሆነም በሙያ ማህበር፣ በድር፣ በተማሪና አስተማሪ፣ በሰፈርና በቀበሌም የተሰባሰባችሁ ሁሉ እርስ በርስ በመናበብ ያርበኝነት ትግሉን የጎበዝ አለቆቻችንና አገናኝ መሪዎቻችንን በመምረጥ አገርን በመታደግ ወገንተኝነት የሚያሳዩትን ያሰባሰብን አጠራጣሪዎችንና ወላዋዮችን በአገርና በህዝብ ሉዓላዊነት ላይ ጥርት ያለ አቋም የሌላቸውን እየነጠልን ከነሱም የሚመሳሰሉ የውስጥ አርበኞችንም በየቦታው እያደራጀን ሁለገብ ትግሉን በሁሉም ዘርፍ ማፋፋም አለብን። ለዚህ የትም የምትገኙ አገር ወዳድ ምሁራን፣ ህዝቡ አንድነቱ ተጠብቆ እንዲቀጥል አገርም እንደ አገር ኢትዮጵያዊ ሰንደቋ ከፍ ብሎ እንዲቀጥል ከፍተኛ የሥርዓቱ ሰላዮችና ጠቅመኛ አገልጋዮች በሃይማኖትና በጎሳ እንደለመዱት እንዳይለያዩት ማዘጋጀትና እቅዶቻቸውን ማምከን ይጠበቅባችኋል። በሰራዊት ውስጥ የምትገኙ የኢትዮጵያ ልጆች አገራችሁ እስክትበታተን ለመጠበቅ የምትፈልጉ አይሆንም። ስለዚህ በዚህ አሳሳቢና አደናጋሪ ወቅት ከሁሉም በላይ የሀገራችንን ህልውና አደጋ ላይ ከሚጥሉ ጠባቦችና ጸረ ህዝብ ቡድኖችና ኃይሎች ጋር በሚደረገው የአርበኝነት ተጋድሎ ሚናችሁን ለይታችሁ ከአገር ወዳዶች ጋር ሰልፋችሁን አስተካክሉ። ዛሬ ምንም የቅንጦት ጊዜ የለንምና በአገር ውስጥና ውጭ ያላችሁ የቁርጥ ቀን የኢትዮጵያ ልጆች በሚመቻችሁ ዘዴና መንገድ ተሰባሰቡ። ዛሬ የገጠመን አደገኛና ህልውናችንን እንደ ህዝብና አገር የሚፈታተን ሁኔታ መሆኑን ጠንቅቀን መገንዘብ አለብን። እንደ ነብር ዥንጉርጉር ህብረ ቀለማዊ ውበታችን ከአገርና ህዝብ ፍቅር ጋር የተላበስነው ኢትዮጵያዊነት ክብራችን ነው። በጋራ ታግለው ደማቸውን አፍስሰው አጥንታቸውን ከስክሰው ጊዜውና ሁኔታው በፈቀደላቸው መንገድ ተጉዘው ከገነቡልንና ካስረከቡን አገር ፍንክች አንልም። እንደ ጀግኖቹ ህብረ ብሔራዊ እናቶቻችንና አባቶቻችን ሁሉ እኛም እንደነሱ ዘመኑ በፈቀደልን ዘዴና ስልት ታሪካዊ ግዴታችንን እንወጣለን። አገራችን በኢትዮጵያዊነታቸውና በአገርና ህዝብ ፍቅር በእጥፍ ድርብ የሚንገበገቡ ምሁራን፣ ጠበብት ወዘተ ሞልተዋታል። ሚሊዮኖች ወጣቶች ለአገርና ለወገን አንድነት መስዋዕት የሚሆኑ ጨቅላና መከታ የሌላቸውን ዜጎች በመንጋ የሚያጠቁትን ጥቂት ፈሪዎችና ቡከን መሪዎቻቸውን አድነው ለፍርድ እንዲቀርቡ የሚሆንበት ሁኔታ እንዲፈጠር ሳናሰልስ መታገል ይኖርብናል። በየአደባባዩ የሚካሄደው የዜጎች አሰቃቂ ግድያን፣ የቤተ ክርስቲያናትና የመስጊዶች ቃጠሎን፣ የንብረቶች ውድመትን፣ በዩኒቨርሲቲ ተማሪዎች ላይ እየተደረገ ያለውን ጥቃት እና ሌሎች የጅምላ ወንጀሎችን ችላ ብሎ ከመገኘው አገዛዝም ሆነ ከመሪው ብዙ መጠበቅ አይቻልም። ዜጎች ወድነሱ ማንጋጠጡን አቆመው ጸሎታቸውን በየእምነታቸው ይዘው ህዝብ በፍቅርና በመተሳሰብ ለዘመናት አብሮ የኖረበትን ሁኔታ ለማስከበር ተደራጅቶ መንቀሳቀስ አለበት። ያገራችን ሉዓላዊነት ከነሙሉ ክብሩ ጋር እንዲረጋጋት ክንድን አስተባብሮ የጋራ ርብርቦች ማድረግ ኩኔታው ግድ የሚል ነው። ለሀገራችን ኢትዮጵያና ህዝቧ የምንቆረቆር ዜጎች ሁሉ በተራችን ባንዶችንና አገር ገንጣዮችን ወደ ተገቢ ቦታቸው ወደ ታሪካዊ ትቢያ መጣያ እንዳይመለሱ ለማድረግ በጋራ መቆም በጋራ አሻፈረኝ ማለት እንዲሁም የጎጠኝነት ቀንበር በቃኝ ማለት ይኖርብናል። ከዘመን ዘመን ተሻጋሪ ታሪክና አኩሪ አገር ለልጅ ልጆቻችን በክብር ለማስተላለፍም እጅ ለእጅ ተያይዘን እንነሳ እንታገላቸው። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የደብዳቤዎች አምድ ዝግጅታችንን የምንጀምረው ጸጋዬ ዶርዜው ከሽሮ ሜዳ አዲስ አበባ በላኩልን ደብዳቤ ይሆናል። ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ አዘጋጆች ሰላም፣ ጤናና ጥበብ ይብዛላችሁ። የዛሬውን ደብዳቤን የምጀምረው በጥያቄ ነው። የኢህአፓ ልጆች ለምን ለምን ሞቱ? የኢህአፓ አባላትና ደጋፊዎች ለምን ለምን ጸዋት ወመከራ ተቀብለው ሞቱ? የኢህአፓ እናቶችና አባቶች ልጆቻቸው ኢህአፓ በመሆናቸው ለምን ለምን መከራ ወረደባቸው? በመጨረሻም ኢህአፓዎች ለምን ለምን ቆራጥ ሆኑ የሚሉትን ጥያቄዎች አድማጮች በህሊናቸው ጓዳ እንዲያወጡና እንዲያወርዱት ፈልጌ ነው ያነሳሁት። በዚህ አጋጣሚ አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የሚለውን መጽሐፍ የጻፉልን አቶ ባቢሌ ቶላን ክብርና ምስጋና ይዛላቸው ላለሁ። ባቢሌ የእህቶቻችንን የወንድሞቻችንን የእናቶቻችንን የአባቶቻችንን በጀግንነት መስዋዕት መሆንን በትንሽ ገጾች በሚገባ አሳይተውናል። መጽሐፉ የኢህአፓነትን ትርጉም በሚገባ መረዳት ያስችላል። ከላይ የተንደረደርኩበት በ1960ዎቹ ይካሄዱ በነበሩት የኢትዮጵያ ተማሪዎች እንቅስቃሴ ያሰሟቸው ከነበሩት አጫጭር መዝሙሮች መሃል የሚገኝ ነው። ለምሳሌ ጥላሁን ለምን ለምን ሞተ ዋለልኝ ለምን ለምን ሞተ በኃይል በትግል ነው ንጻነት የሚገኘው የሚለው ተማሪውን ባንድነት የሚያሳተፈው ነበር። እነዚህ ላይ ባንክሮልናየው የሚገባው ንጻነት፣ ዴሞክራሲ፣ ሰብአዊ መብቶች ወዘተ በገዢዎች እየተቆነጠሩ የሚሰጡ ሳይሆኑ በህዝባዊ ትግል የሚወጁ የህዝብ አንጥራቶች ናቸው። ያባዎች የሞቱት ስቃይ መከራ የተቀበሉት ለህልቆ መሳፍርቱ ጉስቁል የኢትዮጵያ ህዝብ ነው። ኢህአፓ ልጆች የተሰውት ለኢትዮጵያ አንድነት ነው። ኢህአፓ የተመሰረተው የታገለው ተፈራራቂ መከራዎችን የተቀበለው ለዲሞክራሲ መስፈን ነው። ለዚህም ነው ኢህአፓ ሲነሳ ባንዳ፣ አድርባይ፣ ጠባብ፣ ዘረኛ፣ ጥራዝነጠቅ ፋሽስት ሁሉ ይረዳል ብርክ ይዘዋል። እናንተ የዛሬ ወጣቶች ከቅርብም ይሁን ከሩቅ የዝምድና ወይም ካደጋችሁበት መንደር በዚያ አረመኔው ደርግ በተባለው ስርዓት በግፍ የተገደሉ ይሃባዎች ይኖራሉ። ለምን ሞቱ ብላችሁ ጠይቁና አቆን ተረዱ። የኢሃባ ልጆች ታሪክን ሳይዛባ በቀጡ ካልተረዳን ያገራችን የፖለቲካ ትግል የቱን ያህል ባፈጮሌ ምላሶች ቢገመድና ቢተረተር ውጤቱ የምባይ ካብ ከመሆን አይዘልም። ኢህአፓ ላይ ከሚሰነዘሩ አንዱ ሰው ገደለ የሚለው ሲሆን ኢህአፓ ግን ሰው አልገደለም። ኢህአፓ የገደለው ሰው መሳይ አውሬዎችን ነበር። አሰባችሁ ብለው ገና ታስባላችሁ ብለው አነበባችሁ ብለው ገና ታነባላችሁ ብለው ጻፋችሁ ብለው ገና ጻፋላችሁ ብለው ያስሩን፣ ይቀጠቅጡን፣ ይገድሉን ነበር። አስቡት እንጠጋበት እንሸሸግበት ብናጣ የውሃ መውረጃ ቱቦ ውስጥ እናድር እንውል ነበር። መግባትና መሸሸግ ያልቻልነው እናቶቻችን ማህፀኖች ውስጥ ነበር። ፋሽስቱ ደርግ ኢህአፓዎችን ገደለ፣ ኢትዮጵያንም ገደለ። ኢህአፓ በግፈኞች የሚሞት የሚፈርስ አይደለምና ይኸው ዛሬም እንደ ትላንቱ ከኢትዮጵያ ህዝብ ጋር ለአገሩ አንድነት፣ ለህዝባዊ ዴሞክራሲያዊ ስርዓት ምስረታ እየታገለ እየወደቀ እየተነሳ ነው። እነ በረከት ህላዌ፣ አዲሱ ኢህአፓ በምላስ እንደሚወረስ ሁሉ ወርሰነዋል ባሉበት ዛሬ ደግሞ እነሱን የሚያስነቁ ያንጃ ጥርቅሞች ግማሾቹ እየጠቆሙ ያሳሰሩንና ያስገደሉን፣ ግማሹ በዘረኛ ስርዓት ሆን ተብለው የተመደቡ፣ ግማሹ በቀይ ሽብር ሐውልትና ሙዚየም ስም ገንዘብ የዘረፉ፣ ግማሹ ከወያኔ ጋር ሆነው አገርን ሲያደሙ የከረሙ የኢህአፓን መጠሪያ ይዘው ዥዋዥዌ የተጫወቱ ነው። የኢህአፓ መለያው ህዝብ ህዝብ ማለቱ፣ ኢትዮጵያ ኢትዮጵያ ማለቱ፣ አንድነት አንድነት ማለቱ፣ ዘረኞችን ማውገዝ መኮነኑ፣ ህገ ወያኔ እንጂ ህገ መንግስት የለም ማለቱ፣ አገር በወጠጤ አይመራም ማለቱ፣ የኢትዮጵያን ሰንደቅ ዓላማ በበርካታ ሺህ ዓመታት ለነጻነት በተከፈለ ደም የከበረ የታፈረ ነው ማለቱ፣ የትምህርት ጥራትን ለማረጋገጥ ትምህርት በካድሬዎች ሳይሆን በዳበረ ሙያዊ ብቃትና ልምድ ባላቸው ይመራ ማለቱ፣ የፍትህ ስርዓቱን በወጠጤ ካድሬዎች ሳይሆን የላቀ ሙያዊ ብቃትና ልምዱ ባላቸው ይመራ ማለቱ፣ የፖሊስ ኃይል የዘረኛ ገዢዎችና የተለጣፊዎቻቸው ዘብ ሳይሆን የህዝብ አገልጋይ ነው ማለቱ፣ የቻይናና የመሰሎቿ ዘመናዊ የእጅ አዙር ቀኝ አገዛዝ ያክትም ማለቱ፣ ሙስና፣ ዘረፋ፣ ብዝበዛ፣ ምዝበራ ይቁም፣ ወንጀለኞቹ ከከፍተኛ ሹሞች አንስቶ የሚገኙት ለህዝባዊ ፍርድ ይቅረቡ ማለቱ፣ ህዝብን ማፈናቀል፣ የእምነት ተቋማት ላይ ጥቃት መሰንዘር፣ ሴቶችን መድፈር፣ የሴቶችን ጡቶች፣ የወንዶችን ብልቶች መስለብ ይቁም ማለቱ፣ በአማራ ላይ ለሶስት አስርት ዓመታት እየተነዛ ለሚገኘው የጥላቻ ተረት ዶጋመድ ይሁን ማለቱ፣ የመብት ተሟጋችና ልዩ ልዩ የሙያ ማኅበራት ከዘረኛው አገዛዝ ተጽዕኖ ነጻ ሆነው የመደራጀት መብታቸው ይከበር ማለቱ ወዘተ ወዘተ ይታወቃል። ደግሞ ደጋግሞ እንደተባለው የኢህአፓዎች እናታቸው ዞሮ መግቢያቸው መጦሪያቸው ኋላም መከተቻቸው ምትክ የለሿ እምዬ ኢትዮጵያ ናት። አንድ ጨዋታ ላንሳ። ኢህአፓንን ብለው አሜሪካ ላይ የዘረኛውን ወጠጤ ጫማ ልሰው በህዝብ ገንዘብ ኢትዮጵያ ሆቴል ተንደላቀው የከረሙት አውጭኝ እግሬ እያሉ ወደ እየመጡበት እየተመለሱ ነው። ወትሮውንም ቢሆን ኢህአፓን ለማዳከም በሚል የተቀጠሩ ናቸውና ከኢትዮጵያ የሚበልጥ አገር አላቸውና የህዝብን ገንዘብ በልተው ጠጥተው እብስ ማለታቸውን አስቀድመን የምናውቅ አውቀናል። አንዲት በደራሲነቷ በጎ ስም በማትረፍ ያኔ ከፍተኛ 25 አስራ በነበረበት ወቅት ጥቂት የማይባሉ ኢህአፓዎችን እየጠቆመች ያስገደለችው ያንጃው የአገር ቤቱ ፕሬዝዳንት መደረጓን ሰምቻለሁ። አልገረመኝም። ድሮም ለዘረኛ ደማፍሳሽ ካደረ ምን ይተበቃልና ነው? እነዚህ ጉዶች አገዛዙ ጥበቃ እንዲመድብላቸው ሲጠይቁ ሰበብ አርገው ያቀረቡት ያፓ እርምጃ ሊወስድባቸው እንደሚችል መሆኑ የዘረኛው አገዛዝ የደህንነት ሹሞችንም ያስገረመ መሆኑን ድርሽበታለሁ። በፍኖተ ተደጋግሞ እየተነገረ ያለው ታሪኩን የረሳ ስህተትን ይደግማል የሚለው አድማጮች ልብ በሉት። ያፓ የ47 ዓመታት የትግል ጉዞ ለመደራጀት ለመታገል አካባቢዎቻችንን የሽብር ቀጠና የሚያደርጉትን ለመቆጣጠር ጠቀሜታው በቀላሉ አይታይምና ንብ ከተለያዩ አበባዎች እንደምትቀስም ሁሉ ከያፓ መቅሰም ውጤቱ ጠቃሚ ነውና አንብቡ። ስታነቡ ግርዶቹን በደርግ ፋሽስቶች በፍቅረ ስላሴ በፍሳ በመሳሰሉት የጻፉትንና በወያኔ በተገዙ ሞንጫሪዎች ያሳተሟቸውን ከምርቱ ከስንዴው ያፓ ለይታችሁ አበጥራችሁ አንብቡ። ያኔ ኢሃፓ የሚያሳድዱት ላይ እርምጃ ሲወስድ ተደጋጋሚ ጥናቶችን አጥንቶ ነው እንጂ እንዲያው በጽራዝ ነጠቆች እንደሚናፈሰው አልነበረምና ጠቀሜታ አለው። በአሁኑ ወቅት ጠባብ ጽንፈኞች አማራና አማርኛ ተናጋሪው ህዝብ ላይ እና ክርስቲያኖች ላይ በተለይ እና ቤተክርስቲያኖችን ማፈራረስና ማቃጠልን ማስቆም የሁሉም ዜጋ ግዳጅ ነውና መንደሮቻችንን ስናስከብር አገራችንን ማስከበራችን መሆኑን አስበን እንነሳ። ይህን ጥቃት የሚያደርሱብን ቄሮ የተባሉ ወሮበሎችን እየመለመሉ የሚያዘጋጁትን በዝርዝር ለማስቀመጥ ወያኔ፣ ኦነግ፣ ኦዴፓ የነሱ ተባባሪ በመሆን ህዝብ እያስፈጀ ያለው አዴፓ የተባለውና ሌሎች ያገዛዙ ተለጣፊዎች በአጠቃላይ የዘረኛው አገዛዝ ግብረበላዎች ሁሉ ሲሆኑ የገንዘብና የሌሎች እርዳታ እየቀረበ የሚገኘው ጽንፈኛ የእስልምና ቡድኖችን እያደራጁ ዓለምን እየበጠበጡ የሚገኙት የባህረ ሰላጤው አገራት ሲሆኑ ከነዚህ ውስጥ ኳታር ግንባር ቀደም መሆኗ በተለያዩ ምንጮች እየተጋለጠ ይገኛል። አገርን ለማስከበር እየፈሰሰ ያለው ደማችንን ላንዴና ለሁሌ ለማስቆም መጠራራት መደራጀት አለብን። ተደራጅተን ጠላቶቻችንን በመታገል ህልውናችንን እናስከብር፣ የሀገራችንን ክብር እናስጠብቅ ሲሉ መልእክታቸውን ያደረሱን ጸጋይ ዶርዜው ከሽሮ ሜዳ አዲስ አበባ ናቸው። ሰላም ፍኖቶች፣ ይቺን ድብደቤ ለመጻፍ ያነሳሳኝ በሐሳባችን አንድ የሆነው ብዙ ሆነን ብዙነታችንን ባለማሳየታችን፣ ጥቂቶች ብዙ መስለው እንዲታዩ በማድረጋችን፣ አንድ ሆነን አንድነታችንን ልናሳያቸው ባለመነሳታችን፣ የተለያየነን ለሚሉ የነሱ ሐሳብ ያመዘነ እንዲመስል በማድረጋችን፣ ሲጮሁ ሲያባርሩንና ሲገሉን በመቀበላችን፣ መመከት የማንችል መመለስ የማናውቅ አድርገው እንዲቆጥሩን አድርገናል። ለዚህ ማጠቃለያ ያደረሰኝ ጥቅምት 27 ቀን 2012 ዓ.ም ተመረጠ በጥጆ ያመሶን የመድኃኔዓለም ታቦት ክብረ በዓል ላይ ተገኝቼ የተመለከትኩት የተለያየ የህብረተሰብ ስብጥር እስላሙና ክርስቲያኑ ህብረተሰብ በዓሉን በአንድ ላይ ታድመው ሲያከብሩና ሰውን በሰውነቱ ብቻ ከየት መጣ አንተ ማን ነህ የሚል ጥያቄ ሳይኖር በፍቅር በአንድ ላይ ሲያከብሩ ስመለከት ከሌላ አካባቢ ለመጣ ሰው የሚያሳዩት ፍቅርና እንክብካቤ አንዳንድ እኮ ያስተሳሰብ ያላቸው የቱንም ያህል መድረኩን እንደልብ ይዘው ከፋፋይ ቀስቀሳና እንቅስቃሴ ቢያደርጉም ከህብረተሰቡ ልቦና ውስጥ ያልገቡ እና ባየር ላይ ተንሳፈው የሚገኙ መሆናቸውን አሳይቶኛል። በቅድሚያ ማህበረሰቡ ሰው የሚለውን ሐሳብ የተረዳና ሌሎች ነገሮች ቀጥለው የሚመጡና ደረጃቸውን ጠብቀው በአግባብ መያዝ እንዳለባቸው የተገነዘበ ሲሆን ከተግባሩ በላይ ምንም መስክር መጥራት አያስፈልገንም። ወደ በዓሉ ስፍራ ስንሄድ እንኳን ደህና መጣችሁ ብሎ በደስታና በፍቅር ተቀብሎ እሱ ቆሞ እኛን አሳርፎ ክብረ በዓሉን እንድናከብር ሲያደርግ የበዓሉን ስነ ስርዓት ይመሩ የነበሩ አባቶች ምዕመናን ሊረዱት በሚችሉ ቋንቋ የበዓሉን መልእክትና ትምህርት በኦሮምኛም በአማርኛም እንዲደርስ በማድረግ ግልጋሎቱን ሰጥተዋል። ህብረተሰቡም በፍቅር እንዲተያይ ባንድ እንዲሆን አንድም እንደሆነ አስተምረዋል። ሁሉም በበዓሉ ላይ የተገኙ ሰዎች እርስ በርስ እንዲተቃቀፉና እንዲሳሳሙ በማድረግ አንድነታቸውንና ፍቅራቸውን እንዲገላለጹ አድርገዋል። የበዓሉ ስነ ስርዓት እንዳበቃም ያካባቢው ህብረተሰብ እንግዳቸውን በፍቅር አስተናግደዋል። ይንስመለከት ጥቂት እኩይ ባህሪ ባላቸው ሰዎች ህይወት የተነሳ አገር የምትፈርስ የመሰላቸው ሰዎች ዝም ማሰኘት ያለመቻሉ ስለ ህብረተሰቡ የሚናገር መጥፋቱን ያሳያል። ይድክመት አገራችን የወንበዴ መፈንጫ የደናቁርት መጮሃ አድርጓታል። ከእስራኤል ከተበጠን ሲጨኑብን እያየን ነው። በርተታን እንታገለው እናቆመው ሲሉ ሙልጌታ ደ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ የሳተላይት ስርጭት አዘጋጆችና እንዲሁም ውድ አድማጮች የከበረ ሰላምታዬ ይድረሳችሁ። ውድ ፍኖተዎች ከሰሞኑ መነጋገሪያ እንዲሆን የታቀደልን የሚመስለው ጉዳይ በኔ አስተያየት የጎሳ ፖለቲካ በህግ ይታገድ የሚለው ይመስለኛል። ቁም ነገሩ እንቁላል ወይስ ዶሮ ሳይሆን ጋሪው ነው ፈረሱ የሚቀድመው አይነት ጥያቄ የሚያጨራ አቀራረብ ነው። የጎሳው አገዛዝ የጎሳ ፖለቲካን በህግ እንዲያግድ ነው እየተጠየቀ ያለው። ይህ ማለት እኮ አራጣ በዳሪ ወለድን በህግ ያግድ የማለት ያህል ቧልት ይመስላል። ከዚህ ሁሉ የጎሳውን አገዛዝ እስከነግሳንግሱ ማስወገዱ አይቀልም ነበር። ከዚህ ሁሉ ጎሰኛው አገዛዝ ይወገድ፣ የጎሰኞቹ ወይም ዘረኞቹ አምባገነናዊ አገዛዝ በስርነቀል ለውጥ ተወግዶ ዲሞክራሲያዊ ስርዓት እንዲመሰረት ሁሉን ያካተተ የሽግግር ሂደት አሁኑኑ ይጀመር ማለቱ አይቀልም ነበር። ከቱ ኃጢአት ውስጥ ምኑ ላይ ነው? ሁሉንም የሀገሪቱ ያገባኛን ባዮች ያካተተ ወይም ማንንም የማያገል የሽግግር ሂደት መጀመሩ በምን አይነት ስነ አመክንዮ ነው የስልጣን ጠመኞች ጥያቄ የሚሆነው? ወይ ዲሞክራሲን የተጠሙ ዜጎች በዘረኞች ምታት ወደ ስልጣን ጠመኝነት ወረዱ እየተባለ ነው? መቼም የኢትዮጵያ ህዝብ በዘረኛ አረመኔዎች ተገብቶ ከገባበት የመከራ ዙሪት እንዳይወጣ ሆዳሞች አዛኝ መስለው ትጥቁን ለማስፈታት የማይቀብሩት ወጥመድ የለምና እየተከታተሉ ማጋለጥና መብቀያቸውን ማምከን ያስፈልጋል። ጭንቅላታቸውን አጥበው ያዘጋጁልንን ዘረኞች ስርየታችን ብለን በማወደስ አገራችንና ህዝባችንን ከፍተኛ አደጋ ላይ የጣሉ ዘረኛ ሹሞችን እዚህ አድርሰናል። ለደሱን ማንዴላ ወያኔን ከሞት ያዳነውን ኮሎኔል ትሬታችን፣ አርበኞችን መንገድ ጠብቆ ያስለቀመውን የኢሳያስ ተላላኪ የአርበኞች ኮማንደር ሌላም ሌላም አድርገናል። አረጎበስ ነቃንበን አሁን ደግሞ ይሁዳነቱ በተግባር የተጋለጠውን ኢትዮጵያን ለመበተንና አማራውንም ለማጥፋት የሚባዝነውን ዘረኛ አገዛዝ እድሜ ሊያራዝሙ ጊዜ እንስጠው ብለው የሚወሸክቱ ህሊና ቢሶች ከነመድረክ ደላላዎቻቸው አሁንስ ጭራሽ ከረፋቸው ወግዱልን ልንላቸው ይገባል። አማራውን ተለባ ያደረጉ ጥቃቶች በእያጣጫው እየተስፋፉና እየተገፉ ያሉበት በ21ኛው ክፍለ ዘመን በገጀራ የሚያስቡ አረመኔዎች የዜጎችን አንገት የሚቀሉበት የሁለትና ሶስት አመት እድሜ ህጻናትን ሳይቀር ቆራጠው የሚጥሉበት በአንድ በኩል በደመነፍስ የሚያስቡ ሙታንን ዘመናዊ መሳሪያ አስታጥቀው በፈረደበት የአማራ ህዝብ ላይ አዝምተዋል። ያሳግማቱ ከጭንቅላቱ እንዲሉ ይህ የሆነው ከላይ በወረደ ጠንሳሽነት እንጂ ለዘመናት አብሮ የኖረ ህዝብ በድንገት ተነስቶ አይተራረድም። ኦነግና ኦዴፓ አንድም ሁለትም ሆነዋል ማለት ይቻላል። ማለትም አማራው ላይ ጦርነት የከፈተው የትኛው እንደሆነ ለመለየት ያልተቻለበት ደረጃ ላይ ደርሰናል። የአድዋ ጌቶቻቸውን በሚያስነቅ ደረጃ አይናውጥተው የሚሾማቸው ግለሰቦች ከራሳቸው ብሔር የመጡት ጸረ ኢትዮጵያ ጸረ አማራ መሆናቸው ህሊናቸው በዘረኝነት የደነዘዘ በመሆኑ በህዝብ ፊት አንድምታው ምን እንደሆነ አይታያቸውም። ምናልባት ሹሞቹ ዘረኞች ናቸው ወይ ብለው የሚጠይቅ ካለ የሮማው ጳጳስ ካቶሊክ ነው ወይ ብሎ እንደመጠየቅ ይቆጠራል። ታዲያ እነዚህን ዘረኞች ከላይ እስከታች የተገሰገው አገዛዝ አሁን በአገሪቱ እየደረሰ ላለው ውድቀት ተጠያቂም ካልሆነ ከቶ ሌላ ማን ሊሆን ኖራል? የዘር ጥላቻ መሐንዲሶችን ዲማነጎን ከኤርትራ በሁለት ሹሞች ልመና እነ ጃዋር ሊንጮን ወዘተ ከአሜሪካ በክብር እንግድነት ማንጋበዛቸው ሊባል ነው። ይልቅስ እንደወዳጁ የሻቢያው አሜሪካውና ወንጀሎቹ ቀድሞ ድንበር መሻገርን አልነበርኩም አላወቅኩም ማለቱ መስጦት ነው እንጂ የተበላ ሎተሪ መሆኑን ማን በነገረው። ውድ ፍኖቶች በጣም የሚያሳዝነውና ከሰሞኑ የታዘብኩት ሌላ ጉዳይ ደግሞ ትንሽ ቀደም ሲል መምህራንን ሰብስቦ ስድብ ቀረሽ ትይቱንና ንቀቱን እንዳልተሰፈረባቸው ሁሉ በቀደም በጤና ባለሙያዎች ላይ የወረደው ደግሞ ጭራሽ ተራ ስድብ ነው ማለት ይቻላል። ችግራችንን አዳምጡን መፍትሄም እንሻለን ብለው የመጡ ሙያተኞች መቼም ብቃት የላቸውም ይህ ሲበዛባችሁ ነው የሚል ምላሽ እናገኛለን ብለው ምንም ያህል ትቢተኛና ሁሉን አወቅኩ ባይ ቢሆኑም ያን ቀን የሰሙት ነገር ሲደርስብናል ብለው አይጠብቁም። ምነው በሀገራችን እንዲህ አይነት ታሪካዊ መርገም በዛባት? ያ አንድ ትውልድ ቅርጥፍ አድርጎ የበላ የደርጉ ኮረኔል በአንድ ወቅት የአለማ ዩኒቨርሲቲውን ፋኪልቲ ሰብስቦ ስለ ዘመናዊ እርሻ ስኬት ለሁለት ሰዓታት ዲስኩሩን አስደምጧቸዋል። ከግብረሰየል ባሻገር ከነበሩት ሌሎች ጭካኔዎች አንዱ የነበር ማለት ይቻላል። የዛሬው የወያኔ ኮረኔልም ያንኑ ትዕቢት እንደ መልካም እሴት ተረክቦ እያስኬደው ሲሰማ መርገም እንጂ ሌላ ምን ማለት ይቻላል። በመጨረሻም ይህችን መልእክቴን ከማጠናቀቄ በፊት ከሁሉም በላይ ማንኛውም ኢትዮጵያዊ ማህበረሰብ በብሔሩ ወይም በሌላ ምክንያት በዘረኞች ለሚደርስበት ጥቃት መከላከያ ቤዛምባው ኢትዮጵያዊነት ነው ብዬ አምናለሁ። ታሪካዊውና አረድ አንቀጥቀጥ የነበረው የጎንደር ሰላማዊ ሰልፍ ወያኔ ኦሮሞንና አማራውን ለማጋጨት ያጠመደውን ዘረኛ ወጥመድ የተባበረው በአማራው ላይ የተነጣጠረው ጥቃት ከጸረ ኢትዮጵያዊነት ጋር ተያያዥነት እንዳለው በመረዳቱና በብልህነቱ ነው እንጂ ወያኔ በቀደደውና አሁን የሚንጫው ቡድን ባስቀመጠለት ቦይ በመፍሰስ አማራ አማራ ማለቱ ጠፍቶት አልነበረም። ኢትዮጵያ ኢትዮጵያ ስንል ነው የታጠቅነው። ካሁን ወዲያ በአማራነታችን የሚደርስብንን ጥቃት እንከላከላለን ለሚለው ራስን መከላከል ክፋት የለውም። ሆኖም ግን አድማስን ማጥበቡ ላይ ነው ችግር ያለው። ወያኔዎች ወይም የኢትዮጵያ ጠላቶች ባወጡልን የጎሳ ጉሮኖ ውስጥ ገብተን ጎሳችንን ብቻ ማደን በሚለው የትግላችንን አድማስ ካጠበብ ነው አማራነትም ሆነ ኢትዮጵያዊነትን አናድንም። ሁሉንም አስተናል። የሀገሪቱ ጠላቶች አማራውን የሚያጠቁት በአማራ ማንነቱ ሳይሆን በማይበረው ኢትዮጵያዊነቱ መሆኑን ብዙሃኑ ያምናል። ባካለሉን ካርታ በጠበብን ቁጥር ለዘረኞች ወጥመዳቸው አማራን ይዞላቸው ደስታው የነሱ እንጂ የአማራው አይደለም። ኢትዮጵያን እንደ ቅርጫ በጎሳ ከፋፍለው እርስ በርስ ባረባው በማያባራው ግጭት እየተደማ የሚኖር የድንጋይ ዘመን ሰው ሊያደርጉን ይፈልጉትና ይህንን አንስቀድላቸው። ሁሉን የተገራጋር የሚያደርገውና በመሳፍንቱ ዘመን እንኳን አገራችንን ከተለያዩ የውጭና የውስጥ ጠላት ለዘመናት ራሷን ተንከባክባ የኖረችበት ምክንያት ሌላ ምስጢር የለውም። ዋናው መሰረቱ ኢትዮጵያዊነት ሁሉን አንድ በማድረግ ብቻ ነው። የበለጠ እንድንጠብ በገፉን ቁጥር አድማሳችንን አስተን አጋሮቻችንን ማብዛት እንጂ ተነጥለን በመቆም አካባቢም ሆነ አገር ላይ የተጋረጠውን አደጋ ማስወገድ አይቻልም። አሁንም ቢሆን በኦሮሞ ህዝብ ስም አገር ሊያፈርሱ የተነሱ ጥቂት ዘረኞችና ቀጥረኞች የሥራ ውጤት እንጂ የኦሮሞ ህዝብ ከሌሎች ኢትዮጵያዊ ወገኖቹ ተዋልዶና ተዋህዶ የኖርና ወደፊትም የሚኖር ሰላማዊ ህዝብ ነው። በዚህ ደረጃ መታወቅ ያለበት የኦሮሞ ህዝብ ባልዋለበት ሰው በኩል ወንጀል እየተሰራ መሆኑን የተረዱ የኦሮሞ ምሁራን ሁኔታውን ለማጋለጥ እያደረጉ ያሉት እንቅስቃሴ ሊበረታታ የሚገባ ነው። ኢትዮጵያ ለዘላለም ትኑር ሲሉ ደብዳቤያቸውን ያደረሱን ተስፋይ ጎንፋ ከአርባ ምንጭ ነው።
ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ከሁሉ አስቀድሜ የከበረ ሰላምታዬን አቀርባለሁ። ወይፈን ሲቦርቅ ድንበር ያፈርሳል እንዲሉ አገራችን ኢትዮጵያ ዛሬ ባልተገሩ ወይፈን መሳይ ጥሬ ፖለቲከኞች እየታመሰች ትገኛለች። ፍትሃዊነትና ኢፍትሃዊነት፣ ነጻነትና ባርነት፣ ዲሞክራሲና ኢዲሞክራሲያዊነት፣ ህግና ህገወጥነት፣ ስርዓትና ስርዓት አልበኝነት ወዘተ በኢትዮጵያ መለያ መስመራቸው ከጠፋና ከተደባለቀ 28 አመታትን አስቆጥሯል። ያልተገሩት ወይፈንና ዘረኛ አገዛዝ አራማጆች አገራችንና ዜጎቿን በቀላሉ ሊወጡት ከማይችሉ አዘቅት ውስጥ አስገብተውናል። ኢትዮጵያውያን ህይወታቸው ህይወት ከተባለ በፖለቲካና ኢኮኖሚ ቀውስ ማዕበል እየተናጡ ይገኛሉ። ማህበራዊና ባህላዊ እሴቶች ቆስመናል። ሰው የሰውነቱን ባህሪያት አሟጦ ወደ አውሬነት እንዲቀየር በጸረ ኢትዮጵያ ኃይሎች በትጋት እየተሰራበት ይገኛል። አልተሳካላቸውም ማለት አይቻልም። በዚህም ዜጎች ለስቃይና መከራ ያገረሉና ከፈተና ውስጥ ሊገባ እንደሚችል ሳይታለም የተፈታይ መሆኑ ጉዳይ ክርክር የሚከፈትበት ሊሆን አይችልም። ለ28 አመታት ወያኔና ጀሌዎቹ ኢትዮጵያን የማፍረስ፣ ዜጎቿን የማጫረስ፣ ታሪኳን የማጉደፍ፣ ታሪኳን የማቆሸሽ ተግባራቸውን ሲያበቁት የነበረ በመሆኑ ውጤቱ ገሃድ ወጥቷል። ይህ ሀገርን የማፍረስና ዜጎቿን የማጫረስ ተግባር አሳፋሪ መሆኑ ብቻ ሳይሆን ዛሬም የጥፋት ነጋሪቱ እየተጎሰመ ይገኛል። ዘርን፣ ብሔርን፣ ቋንቋን፣ ሃይማኖትን ማዕከል ያደረጉ ጥቃቶች በዘመቻ መልክ ተከፍተዋል። የ2012 ዓመተ ምህረት ምርጫ በግንቦት ወር ካልተካሄደ ጦርነት አውጀን የእንፈጃችኋለን ቀረርቶ ከወደ መቃሌ እየተጎሰመ ነው። የወያኔው ደብረጽዮን ከአማራ ህዝብ ይልቅ የሱዳን ህዝብ የበለጠ ይቀርበናል ሲል አሳፋሪና ወራዳ ተግባሩን በአደባባይ ተናግሯል። የኩሉ የወያኔ ክህደት በ1968 ዓመተ ምህረት በደደቢት በረሃ ሲጸነስ ጀምሮ የአማራ ህዝብ የትግራይ ህዝብ ጠላት ነው ሲል የፈረጀውን ከ45 አመታት በኋላም አስረግጦ መናገሩ መሆኑን መረዳት ይገባል። ለዚህ እኮ ያላማቸው ይረዳቸው ዘንድ የኦሮሞ ጠባቦችንና ጽንፈኞችን በዙሪያቸው ያሰባሰቡ መሆናቸውን መዘንጋት፣ ጠላትን ወዳጅ ብሎ ማቀፍ ጉዳቱ በአቃፊው ላይ ሊሆን እንደሚችል አለመረዳት ስህተት ነው። የቤተ መንግስቶቹ አብይ ከወያኔ ላይገናኙ ተለያይተዋል ስህተት ነው። እነዚህ ጸረ ኢትዮጵያና ጸረ አማራ ኃይሎች እንዳሻቸው እንዲፈነጩ፣ እንዳስፈልጋቸው እንዲጨፈጭፉ፣ እንዲያፈናቀሉ ትእዛዝ ሰጪዎቹ ወያኔዎች ሲሆኑ መንግስታዊ ከለላ ሰጪዎቹ ደግሞ እነ አብይ መሆናቸውን መጠራጠር አለመቻል በሬ ካራጁ ይውላል የሚለውን መዘንጋት ነው። በኢትዮጵያ ጦርነት ከሚከፈትባቸው አርማጭሆ፣ ወልቃይት፣ ራያ፣ ማጀቴ፣ አጣዬ፣ ድሬዳዋ፣ ሐረር፣ አፋር፣ ዶርዜ ወዘተ ህዝብ ጀርባ አዲስ አበባን ጨምሮ አዛዦቹም አቀናባሪዎቹም ወያኔና አዲሶቹ ሹሞች የተባበሩባቸውና የተቀናጁባቸው ሴራዎች ስለመሆናቸው ተጨባጭ ማስረጃዎች አሉ። ክርስቲያንና አማራን በመንጫና ገጀራ እናርዳለን ከአሜሪካዊው ጃዋርና ጭፍሮቹ መነገር ብቻ ሳይሆን በተግባርም እየተፈጸመ ያለ እውነት ነው። አዲስ አበባ የኦሮሞ ብቻ ካልሆነች አገር ተፈርሳለች። የአዲሶቹ ሹሞችና በዙሪያቸው የተኮረኮሉ ጠባቦችና ጽንፈኞች ፎከራ ከሆነም ከራርሟል። እንደ ጃዋር እኮ የኢትዮጵያ ህዝብ ከአዳምና ሔዋን ልጅነት ያለፈ የባህል፣ የታሪክ፣ የኢኮኖሚ ትስስርም ሆነ አብሮነት የላቸውም ሲል ክህደቱንና ጸረ ኢትዮጵያነቱን በአደባባይ አስደምጦናል። ውድ ፍኖቶች አድማጮች ሁሉ ሊረዱት ሊገነዘቡትና በተግባርም ሊከታተሉት የሚገባ ጉዳይ አዲሶቹ ሹሞች ወያኔና ባለመንጫዎቹ ልዩነት የላቸውም። ሁሉም ጸረ ኢትዮጵያ ናቸው። የሚፈጽሟቸው ጸረ ኢትዮጵያና ጸረ ህዝባ የሆኑ ሴራዎች ሁሉ በጋራ የሚቀነባበሩና የሚሰሩ መሆናቸውን ነው። የነዚህ ጸረ ኢትዮጵያ ቡድኖች በአንኛነት ያማራው ህዝብ ጣላታችን ነው ይበሉ እንጂ በሌላው ኢትዮጵያዊ ወይም የክርስትና እምነት ተከታይ ለሚሉ ወገኖችም የማይመለሱ መሆናቸውን በተግባር እያሳዩን ነው። የጋሞ የዶርዜ ተወላጆች በኢትዮጵያ የተፈጠራቸው አገራቸው ኢትዮጵያን ለዓለም ህብረተሰብ ሳይቀር ያስተዋወቁ በየቦታው እየታረዱና እየተገደሉ ያሉት ኢትዮጵያ ሀገራቸውን በመውደዳቸው ብቻ ነው። የሰው ዘር መገኛ የሆነው የአፋር ህዝብ በጠባቦችና ዘረኞች እየተጠቃ ያለው ኢትዮጵያንና ኢትዮጵያዊነቱን ወዳድ በመሆኑ እንጂ ሌላ ወንጀል ኖሮበት አይደለም። የኢትዮጵያን ሰንደቅ ዓላማ እንኳንስ እኛ ለመሎቻችን ያውቁታል የሚለው የአደባባይ አቋማቸው በጸረ ኢትዮጵያ ኃይሎች ጥርስ ስለተነከሰባቸው ብቻ ነው። ጽንፈኞቹ ባለመንጫዎችና ወያኔዎች ለክርስትና እምነት ተከታይ ለኢትዮጵያ አፍቃሪ የኦሮሞ ህዝብ በሐረር ከሸዋ በሄዱ የኦሮሞ ወንድሞቻችንና እህቶቻችን ላይ እየወሰዱ ያሉት አረመኔያዊ ጭፍጨፋ ምስክርነቱን ይሰጣል። ዘረኝነትና ጠባብነት ሁሉንም መስመር እያጠፋ እስከመንደር የሚወርድ የህዝብ ለህዝብ ግንኙነት የማይደን የነቀርሳ ህመም ነው። ኢትዮጵያን ወዳድ የሆኑ ዜጎች ሁሉ ወያኔ እና አብይና ጃዋር የማይነጣጠሉ የሀገራችንና የህዝባችን ጠላቶች ናቸው። ጠላትነታቸውን በልመና ወይም በዝምታ የሚሰረዝልን አይደለም። ሁሉንም በመነጣጠል ወይም በመከፋፈል ሳይሆን ተባብሮ በመታገል ብቻ መሆኑን አውቀን ወደ መራራ ትግል መግባት ብቻ ነው። ያዲሶቹ ሹሞች እኛና ሻግራቸዋለን ቅዠት ያጠፋናል እንጂ አያሻግረንም። የኢትዮጵያ ህዝብ የሚያቋቁመው የሽግግር መንግስት የሀገራችንን ውስብስብ ችግሮች መፍቻ መሳሪያችን በመሆኑ ለዚህ እውን መሆን ትግላችንን እንቀጥል ሲሉ ደረጀ ደገፉ ከደብረ ብርሃን ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። I don't know.